ክፍል ሁለት እስካሁን ኢትዮጵያውያን ከማዕዘን ምድር አንዱን ክፍል የያዙ ህዝቦች መሆናቸውና የያዙትም አካባቢ ኢትዮጵያ እንደሚባል ተመልክተናል። በዚህ ታሪካዊ ሁኔታ በመጀመሪያ ኢትዮጵያዊ የሚለው ስም የአንድ ዘራ ትውልድ ይወል ስምና ኢትዮጵያ የዚህ የዘራ ትውልድ አካባቢ ስም መሆኑን አይተናል። ነገር ግን የሰው ትውልድ ቁጥር እየበዛ በሄደ መጠን በአንጻሩ የሚታየው ስርጭት እየሰፋ መሄዱ የታወቀ ነው። በዚህ ምክንያት ሰዎች የተሻለ ኑሮን በመፈለግ ከቦታ ቦታ ባለማቋረጥ መፍለስና መስፈር የተለመደ ሆነ። ከዚህም በመነሳት በጋራ የመኖር ዘይቤ ወይም የቤተሰብ ኑሮ ዘይቤ እየቀረ የየአካባቢ ሁኔታ እየተፈጠረ ሄዷል። ኢትዮጵያውያንም በኢትዮጵያ ውስጥ በየአካባቢው የየራሳቸው ማህበረሰብ ፈጥረው ኑረዋል። ከነዚህ ማህበረሰቦች አንዳንዶች ደግሞ በአንጻሩ በዚህ አይነት መልክ ተጠናክረው ለመገኘት ያልቻሉ እንደነበሩ ይታወቃል። እንግዲህ አጠቃላይ የሰው ልጅ እንቅስቃሴ ወይም ፍልሰት ተለዋዋጭ ስለሆነ በዚህም አካባቢ የራሱን ተጽዕኖ ፈጥሯል። ስለዚህ አንዳንዶች ድክመት የሚታዩባቸው አካባቢዎች ከውጭ ለመጡ ኃይሎች እጃቸውን በመስጠት ስልጣናቸውን በማስረከብ የውጭን ባህልና ቋንቋን በመውረስ ብቻ ሳይወሰኑ የአካባቢዎችንም ስሞች መለወጥ ግዴታ ሆኖባቸዋል። በሌላ በኩል ግን ከጥንት ጀምሮ እንደ ማዕከል ወይም ለአባይ ወንዝ መነሻ ሁና ትታይ የነበረችው ኢትዮጵያ ዘአክሱም ዳር ድንበሯን በመጠበቅ ለውጭ ኃይል ሳትንበረከክ ነፃነቷን፣ ባህሏንና ቋንቋን እንደጠበቀች ትገኛለች። በተለይ በክርስቶስ ልደት አካባቢና ከዚያም ወዲህ የተነሱ ሊቃውንት ስለ ኢትዮጵያውያንና ስለ ኢትዮጵያ ቋንቋ፣ ባህል፣ ስለ ክርስትና እምነት፣ ስለ ቤተ ክርስቲያን ምስረታ ወዘተ በሚኖሩበት ጊዜ ስለ ኢትዮጵያ ዘአክሱምና ስለ ህዝቦቿ መሆኑ ጎልቶ እንደሚታይ አያጠራጥርም። እንግዲህ ታሪካዊ ተጨባጭ ሁኔታ ይህ ሆኖ ሲገኝ የአሜሪካን መጽሐፍ ቅዱስ ማህበር ኢትዮጵያን በሱዳን ኢትዮጵያዊውንና ኢትዮጵያውያንን በሱዳናውያንና በሱዳናዊና በሱዳናውያን በጥቁር ሰው በሱዳን ህዝቦች ተክቶ መናገር ምን ማለት ነው? በመጽሐፍ ቅዱስ አነጋገር ሱዳን ኢትዮጵያ አልነበረም ማለት አይደለም፣ ወይም የመጽሐፍ ቅዱስ ክፍል የዛሬቱን ኢትዮጵያ አይሸፍንም ማለትም አይሆንም። ስለዚህ መጽሐፍ ቅዱስ ኢትዮጵያ ሲል ብዙ ጊዜ የሚናገረው ከግብጽ ደቡብ እስከ ህንድ ድረስ ያለውን አካባቢ ሲሆን በዚህ ክልል የሚገኙት ደግሞ በማያሻማ ሁኔታ ኢትዮጵያውያንና ሱዳኖች ናቸው። ሱዳን የሚለው ስም ከአረብኛ ቋንቋ የመጣና ትርጉሙም ጥቁር ማለት እንደሆነ ይነገራል። ሱዳን አሁን ለሆነበት አካባቢ ቆይቶ የተሰጠ ስም እንደመሆኑ መጠን በመጽሐፍ ቅዱስ ወይም በጥንት የታሪክ ሰነዶች የተወሳበት ወይ የተጠቀሰበት ጊዜ አይታይም። ዛሬ ሱዳን ተብሎ የሚጠራው አካባቢ በመለስተኛ አካባቢ ሁኔታ በመጽሐፍ ቅዱስ እንኳን ሳይሆን በታሪክ ኑቢያ ይባል እንደነበረ እና ከተማውም አስቀድሞ ናፓታ፣ ቶይቶ፣ መርዌ እንደነበረ ይታወቃል። ስለዚህ ኢትዮጵያን በሱዳን ተክቶ የዛሬዋ ኢትዮጵያ ከኢትዮጵያ ውጭ ወይም ከጥንቱ የታሪክና ቅዱሳት መጽሐፍት ኢትዮጵያ ውጭ አድርጎ መመልከት ታሪክን ብቻ ሳይሆን ራሱን መጽሐፍ ቅዱስን ማስተባበል ነው። በታሪክም ቢሆን በመጽሐፍ ቅዱስ ከዕብራይስጥ ወደ ግሪክ ቋንቋ ሲመለስ ኩሽ ኢትዮጵያ ተብሎ መተርጎሙን አውስተናል። ብሉይ ኪዳን በግሪክ ቋንቋ ከተተረጎመበት ጊዜ ጀምሮና ከዚያም ወዲህ የተተረጎመባቸው ቋንቋዎች የአካባቢን ቅርጽ ማዕከል ቀርቶ ኢትዮጵያ የሚለውን ስም የለወጡበት ቦታ አይገኝም። ለምሳሌ የጥንት ቋንቋዎችን መጥቀስ ቢያስፈልግ ከዕብራይስጥ ኩሽ ቀጥሎ ራሱን ግሪክን ወይም ላቲንን ወይም ሮማይስጥ እና ግዕዝን ከጉርኒዎች ባይብል ጋር አነጻጽሮ መመልከት ይቻላል። ስለዚህ የሚከተሉትን ጥቅሶች መመልከት ኢትዮጵያን ሱዳን ብሎ ለተረጎመው ለተዛባ አመለካከት በቂ ሊሆን ይችላል ይላል። አድማጮቼ፣ እዚህ ጋር የመጽሐፍ ቅዱሶቹን ጥቅሶች በአንድ ረድፍ ከዛ ቋንቋዎቹን በተከታታይ ባሉ ረድፎች ተቀምጠዋል። ዕብራይስጥ፣ ግሪክ እና ላቲን እና ግዕዝ ቋንቋ አሉ በተከታታይ። ከዛ የአሜሪካው የእንግሊዝኛው ጉርኒስ ባይብል በመጨረሻው ረድፍ ላይ ያለ በዕብራይስጥ፣ በግሪክ እና ላቲን፣ ሮማይስጥ፣ ግዕዝ እነዚህ ያሉትን የመጽሐፍ ቅዱስ ጥቅሶች ሁሉ የሚለው በዕብራይስጥ ኩሽ፣ በግሪክ እና በላቲን ሮማይስጥ እና በግዕዝ ግን ኢትዮጵያ ነው የሚለው። በጉድ ኒውስ በአሜሪካው የእንግሊዝኛው ጉድ ኒውስ መጽሐፍ ቅዱስ ግን ሱዳን ነው እያለ እነዚህን ሁላ የሚተካቸው እና አንዳንድ ቦታዎች ላይ ሱዳን ብሎ ካልተካ የሚለው ጥቁር ሰው ብሎ ነው የሚለው ማለት ነው። በተለይ ኤርሚያስ 18:12 ላይ ሁሉም ዕብራይስጥ ኩሽ ይላል፣ ግሪክ ኢትዮጵያ ይላል፣ ላቲን ሮማይስት ይላል፣ ላቲን ሮማይስት ኢትዮጵያ ይላል፣ ግዕዝ ኢትዮጵያ ይላል፣ ጉድ ኒውስ ጥቁር ሰው ይላል፣ ከዛ ቀጥሎ ግን መልሶ ሱዳን ይላል። ስለዚህ በአጠቃላይ ከመጽሐፍ ቅዱስ ላይ በጉድ ኒውስ በአሜሪካ የእንግሊዝኛ ቋንቋ ያለው ጉድ ኒውስ ባይብል ሙሉ ለሙሉ ማለት ይቻላል ኢትዮጵያን ከመጽሐፍ ቅዱስ ላይ አውጥቷታል ማለት ነው። ስለዚህ ሌሎቹ ግን አሁን ማየት እንችላለን፣ የሌሎች የእንግሊዝኛ መጽሐፍቶች አሉ። የኪንግ ጀምስ ባይብል የሚባል አለ፣ ጄቢ የኢየሩሳሌም መጽሐፍ ቅዱስ፣ አርኤስቪ ህያው መጽሐፍ ቅዱስ ኦር ኤልቢ የተባሉ የተለያዩ ትርጉሞች አሉ። እነዚህ ሁላ የመጽሐፍ ቅዱስ ትርጉሞች ስቲል ኢትዮጵያውያን ወይ ኩሻውያን ወይ ኢትዮጵያውያን ይላሉ እንጂ ሱዳናውያን አይሉም። ዘ ኦንሊ ብቸኛው መጽሐፍ ቅዱስ ኢትዮጵያን በሱዳን የተካው ጂኤንቢው ወይም ጉድ ኒውስ ባይብል ነው ማለት ነው። ስለዚህ ወደ ጽሑፉ መልሳለሁ። ስለዚህ በአጠቃላይ ከላይ በተመለከቱት ጥቅሶች ምንም እንኳን ኢትዮጵያ የሚለውን ስም ከይዘትና ከቅርጽ አንጻር አንድ ጊዜ ሰፋ ባለ ትርጉም፣ ሌላ ጊዜ ጠበብ ባለ ትርጉም ሊታይ ቢችልም ሁለት መሰረተ ሀሳቦች ደግሞ ከዚህ ሂደት ጋር የማይዛመዱ ሆነው ይታያሉና ለምን የሚለውን ጥያቄ ስነ አእምሮ ሊመልሰው የማይችል ጥያቄ ነው ማለት ነው። ለምሳሌ ኢትዮጵያ ኩሽ የአባይ ወንዝ መነሻ መሆኗ በትክክል ሲታወቅ ማህበሩ ከላይ የጠቀስናቸውን ጥቅሶች በአጠቃላይ ኢትዮጵያን ሱዳን እያለ ሲተረጉም የአባይ ወንዝ ከኢትዮጵያ ወይም ከኩሽ ይነሳል የሚለውን አረፍተ ነገር ነጥሎ በዕብራይስጥ እንዳለ ከኩሽ ይነሳል በማለት መተርጎም ግራ ከማጋባት አያልፍም። ስለዚህ ኩሽ የሚለውን ቃል በሌሎች ክፍሎች ሱዳን ብሎ ተርጉሞ በዚህኛው ጥቅስ ኩሽ ብሎ ማስቀመጥ የተፈለገበት ምክንያት ግልጽ አይደለም። ከዚህም ጋር በሐዲስ ኪዳን ወይም ግብረ ሐዋርያት ወይም የሐዋርያት ሥራ 8:26 ነው የሚለው ኢትዮጵያ የሚለው ስም ወደ ሱዳን አልተለወጠም። ምናልባት በዚህ ማህበር አመለካከት የብሉይ ኪዳን ኢትዮጵያና የሐዲሱ ኪዳን ኢትዮጵያ የተለያዩ ይሆንን? ወይስ የብሉይ ኪዳን ኢትዮጵያ ሱዳን ብለው እንደተረጎሙት የሐዲስ ኪዳን ኢትዮጵያና የዛሬዋ ኢትዮጵያ ማለታቸው ይሆን? መልሱ የእነሱ ጉዳይ ይመስላል። በእኛ በኩል ግን የሁለቱንም መልስ ኢትዮጵያ ናት። ኢትዮጵያ ከግብፅ ደቡብ እስከ ህንድ የተዘረጋው ገጸ ምድር መሆኗን ብዙዎች ጥቅሶች እያረጋገጡ ከግብፅ ደቡብ የሚገኘውን ጠባብ አካባቢ ብቻ በመውሰድ ሱዳን ብሎ መተርጎም በታሪክ ዘንድ ተቀባይነት የለውም። ስለዚህ ኢትዮጵያ የሚለው በሱዳን እየተተካ የተመለሰው መጽሐፍ ቅዱስ ወይም ጉድ ኒውስ ባይብል ለገበያ መቅረቡና በዓለም ላይ ለአንባቢያን መሰራጨቱ እንደተደረሰበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራቀና የተዛባ ትርጉም በመቃወም ደብዳቤዎችን ለዓለም መጽሐፍ ቅዱስ ማህበር ማስተላለፋቸው ይታወቃል። የኢትዮጵያ መጽሐፍ ቅዱስ ማህበር ለዓለም መጽሐፍ ቅዱስ ማህበር በመጀመሪያ ባስተላለፈው ደብዳቤ ወይም ማሳሰቢያ ነሐሴ 17 ቀን 1977 ዓ.ም እንደ አውሮፓውያን ዘመን አቆጣጠር ኢትዮጵያ ሱዳን ተብሎ መተርጎሙን በዚህ መጽሐፍ ቅዱስ ደንበኞችና በመጽሐፍ ቅዱስ አንባቢያን ዘንድ ትችትንና ክርክርን እያስነሳ ስለሆነ ማህበሩም በበኩሉ ቀደም ብሎ የተመለከታቸውን አራት የመጽሐፍ ቅዱስ የእንግሊዝኛ ትርጉሞች በማነጻጸር ሲመለከት አልፎ አልፎ ካልሆነ በስተቀር ልዩነት እንደሌላቸው፣ ማለት ኢትዮጵያ የሚለው ስም የለወጡበት ወይም በሌላ የተኩበት ቦታ አለመኖሩን እያረጋገጠ እንደመገኘቱ መጠን ይህ ኢትዮጵያ ሱዳን ብሎ የመተርጎም ሁኔታ የመጽሐፍ ቅዱስ ወዳጆች ኢትዮጵያውያንን ያስገረመና ያስቆጣ የመጽሐፍ ቅዱሱን ማህበርም በዚሁ ትርጉም ላይ የሚዘንቡበትን ጥያቄዎች ለመመለስ ያልቻለና የተቸገረ መሆኑ አጥጋቢ ምክንያት ያዘለ መስ ካልተገኘ በስተቀር ነገሩ ይህን የመጽሐፍ ቅዱስ ወይም ጉድ ኒውስ ባይብልን ማከፋፈሉ የሚገቱ ብቻ ሳይሆን በኢትዮጵያን አይን ዘንድ የዓለም መጽሐፍ ቅዱስ ማህበርን ታማኝነት ከጥርጣሬ ላይ እንደሚጥል ያደረበትን ፍርሃት በመግለጽ አጥጋቢ መልስ በተቻለ ፍጥነት እንዲሰጠው ጠይቋል። ለዚህም ደብዳቤ የዓለም መጽሐፍ ቅዱስ ማህበር የሰጠው መልስ ወይም መስከረም 19 ቀን 1977 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በአጭሩ እንደሚከተለው ነው። እስከ ዛሬ ድረስ በዕብራይስጥ ኩሽ የሚለው ቃል ኢትዮጵያ በመባል እየተተረጎመ የመጣ ይህም ልምድ 70 ሰባ ሊቃናት ይህን የዕብራይስጥ ቃል ኢትዮጵያ ብለው ከተረጎሙ ጊዜ ጀምሮ የመጣ ልምድ ቢሆንም፣ ነገር ግን በዕብራይስጥ ኩሽ የሚያመለክተው የዛሬ ኢትዮጵያን በግልጥ ሳይሆን ሁልጊዜ በግምት ከዛሬ ሱዳን ጋር የተቀራረበ አካባቢን በይበልጥም ኑቢያን እንደነበረ ሕዝቅኤል 29:10 ግልጥ በሆነ ሁኔታ እንደሚጠራው ኩሽ በግብፅ ደቡብ ድንበር የሚገኘውን አካባቢ ስለነበረ የዛሬ ኢትዮጵያን ይሸፍር ነበር ለማለት እንደማያስችል በመዛግብተ ቃላትና በመጽሐፍ ቅዱስ ማህደር ቃለት ኩሽና በግብፅ ደቡብ የሚገኘውን አካባቢ በውጣ ውረድ የዛሬ ሱዳንን የሚሸፍን አካባቢ መሆኑን እንደሚወስኑ፣ እንደዚሁም ኩሽ በከፍተኛ የስልጣን ቁንጮ ላይ በሚገኝበት ወቅት በአራተኛው ፈሳሽ አጠገብ የሚገኘው ናፓታ ከተማው እንደነበረ ቆይቶ ከተማው በአምስተኛው ፈሳሽና በካርቱም መካከል ግማሽ መስመር ላይ ወደሚገኘው መርዌ እንደተዘዋወረ እንደሚያመላክቱ አስተያየቱና አቋሙን ከገለጸ በኋላ በሚከተለው አይነት የተለያዩ አማራጮች ተሞክረው እንደነበረ በመጨረሻም ሱዳን ብሎ መተርጎሙ የተሻለ አማራጭ መሆኑን አመላክቷል። ኩሽን ላይለውጥ ወይም ሳይተረጉም መውሰድ ወይም ገልብጦ መውሰድ ግን ትርጉም የለሽ በመሆኑ አልተወሰደም። በአጠቃላይ ኢትዮጵያን መውሰድ ወይም ኢትዮጵያ ብሎ መተርጎም ግን አዲሲቷ ኢትዮጵያ የመጽሐፍ ቅዱስ ኩሽን ስለማትሸፍን አልተፈለገም። ኑቢያ ብሎ መተርጎም ግን ዛሬ ኑቢያ በብሔራዊ ህልውና የሌላት ሀገር መሆኗን በመሆኑ አልተመረጠም። ሱዳን ብሔራዊ ህልውና ያለውና ከሌሎች የአፍሪካ ሀገሮች ይልቅ በመጽሐፍ ቅዱስ ኩሽ ለሚለው ስም የተቃረበ ምትክ ሆና ስለሚገኝ ተመርጧል። ቀጥሎም ይህን ኩሽ የሚለውን ስም በመተርጎም ረገድ ኤንኢቢ የሚባለው ወይም አስቴር ላይ አስቴር ምዕራፍ 1 ቁጥር 1 ወይም ሌላ በተጨማሪ 8:9 ላይ ኢዮብ 28:19 ኢትዮጵያ መዝሙረ ዳዊት 66:30 ኢሳያስ 43:3 45:14 ኤርሚያስ 13:23 ኑቢያዊ ከሌሎች ቦታዎች ኩሽ ኩሻዊ በማለት አንድ ወጥ ባልሆነ መንገድ እየተተረጎመ ከገለጸ በኋላ እንግዲህ በጉድ ኒውስ ባይብል ለማድረግ የተሞከረው በመጽሐፍ ቅዱስ የተመለከተ አካባቢን ከዘመናዊ እንግሊዝኛ ቋንቋ ቃል መልካም ምድራዊ ስያሜ ጋር በተቻለ መጠን ማቀራረብ ነበር። ለምሳሌ ከዚህ ጋር የሚመስል ሁኔታ በግብረ ሐዋርያት 27:27 በግሪክ ቋንቋ አድሪያቲክ ባህር የሚለውን ዛሬ አድሪያቲክ ተብሎ የሚታወቀው ቦታ መርከብ በማዕበል ጊዜ የሚቆምበት ቦታ አይደለም። ስለዚህ ጉድ ኒውስ ባይብል ይህን ቦታ ሜዲትራኒያን ብሎ ይጠራዋል። በዚህ ጉድ ኒውስ ባይብል ቁጣና ቅሬታ ለተሰማቸው አንባቢያ መልስ ይሆናል የሚል ተስፋ አለን ይላል። ይህ አሁን የተመለከተው ምሳሌ ከጥያቄው ጋር አብሮ የሚሄድ ምሳሌ ይሆናል ብሎ መቀበል በጣም አስቸጋሪ ነው። ምክንያቱም ኢትዮጵያና ኩሽ በዚህ ምሳሌ ሊነጻጸሩ አይችሉም። የአጠራር ለውጥና የህልውና ለውጥ አንድ ነው በሚል መልክ ምሳሌ ሆኖ ማገልገል አይችሉም። አሁንም ኢትዮጵያ መጽሐፍ ቅዱስ ማህበር ኬንያ ለሚገኘው ለዓለም መጽሐፍ ቅዱስ ማህበር ደብዳቤ ወይም ሚያዝያ 10 ቀን 1979 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ጽፏል። በዚህም ደብዳቤ ምንም እንኳን የተሰጠው መልስ አጥጋቢ መስሎ ቢታይም ከእውነተኛ ፍሬ ነገር በመነሳት ብዙ ሰዎች ይህን ልዩነት ለማመልከት የተለያየ አስተያየቶችን ለማድረግና ቅሬታቸውን ለመግለጽ የተገደዱ በመሆናቸው ሁኔታ ወደ ፖለቲክስ እያዘነበለ እየሄደ በመታየቱ ዋናው አስተዳደር ኮሚቴው ባደረገው ስብሰባ ሚያዝያ 7 ቀን 1979 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር በፍጥነት ይህ መጽሐፍ ቅዱስ እንዳይሰራጭ ለማቆምና ሁኔታውን ለጠቅላላ ቦርድ ለማቅረብ ያደረገውን ውሳኔ በግምጃ ቤትም 2000 ቅጂ እንዳለ ይህም ምንም ማድረግ እንዳለበት የቦርዱን ውሳኔ የሚያስታውቅ መሆኑን ገልጾ ነበረ። ለዚህ ደብዳቤ የተሰጠው መልስ ግንቦት 16 ቀን 1979 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ኢትዮጵያ የሚለው ቃል በዓለም መጽሐፍ ቅዱስ ማህበር ትርጉም ንዑስ ኮሚቴ ውይይት እንደተደረገበትና ውጤቱም እንዲገለጽ የተወሰነ ስለሆነ ይህ መረጃ ወይም መግለጫ በቅርቡ እንደሚደርስና ጉዳዩን በተመለከተ አጥጋቢ መግባባት እንደሚፈጠር ያለንን እምነት የሚገልጽ ነበር። የዓለም መጽሐፍ ቅዱስ ማህበር ጉዳዩን በማመዛዘን ይመስላል ቆይቶ ለቀረበለት ማስተዋሻ በሰጠው መልስ መስከረም 25 ቀን 1979 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ችግሩ ከልምድ ጋር ተያይዟል፣ ይህም በትክክል የተሳሳተ ግንዛቤ ችግርን ፈጥሯል። ስለዚህ ኩሽን ከኢትዮጵያ ይልቅ ሱዳን ብሎ ለመተርጎም የሚያነሳሳ የመጽሐፍ ቅዱስና ወይም የታሪክ አዋንታ ወይም ስክርነት ቢኖር ኑሮ ይህን አይነት ለውጥ ማድረግ ደስ ባለን ነበር። ነገር ግን በተደረገው ማንኛውም ምርምር ድርጊቱ ወደ ስህተት ያመራ መሆኑን ነው ለመገንዘብ የቻልነው በማለት አቋሙን ለመግለጽ ሞክሯል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ ስብሰባ አድርጎ ህዳር 9 ቀን 1979 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር አንደኛ የኢትዮጵያ መጽሐፍ ቅዱስ ማህበር የቦርድ ስብሰባ ግንቦት 25 ቀን 1971 ዓመተ ምህረት የጉርኒዮስ ባይብል ትክክል አለመሆኑን መልስ ተመልክቷል። ሁለተኛ ይህን መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር እንዳደረገ ሁሉ ከእንግሊዝኛ መጽሐፍ ቅዱስ ትርጉሞች ጋር በድጋሚ አመሳክሯል። በዚህም ጊዜ ይህ ድርጊት የሚያስገርምና የሚያሳዝን ድርጊት ሆኖ አግኝቶታል። በአጠቃላይ ሲታይ በነቢያት ትንቢት፣ በሐዋርያት ትምህርት የታወቀች ኢትዮጵያን ህልውና ለመካድ የኢትዮጵያንን እምነት ለማናጋት የተፈጠረ በአጠቃላይ የነበረንን የታወቅን ጥንታዊ ታሪክን እምነት እንዳልነበረ ለማድረግ ሆን ተብሎ የተፈጸመ ድርጊት ሆኖ በመገኘቱ ኢትዮጵያና ኢትዮጵያውያን በሙሉ በዓለም መጽሐፍ ቅዱስ ማህበር ላይ ፈጽሞ እምነት የማያስጥል የጠላትነት አቋም መሆኑን ለመገንዘብ ስለቻሉ፣ ስለዚህ የዓለም መጽሐፍ ቅዱስ ማህበር ለኢትዮጵያ መጽሐፍ ቅዱስ ማህበር በሰጠው መልስ መስከረም 9 ቀን 1987 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር የሰፈረው አመለካከት ወይ ሐሳብ ከጉርኒዮስ ባይብል የተለየ ሆኖ ባለመገኘቱ ጉርኒዮስ ባይብል ኢትዮጵያን ሱዳናውያን እያለ ያተመውና ያሳተመውን አስቦበት ካላሳረመ በስተቀር ጥንት የነበረውን እየሰረዘ ሌላ የሚያሳትም ከሆነ ቤተ ክርስቲያኒቱም ሆነች አገሪቱ፣ መላው የኢትዮጵያ ሕዝብ በመጽሐፍ ቅዱስ ማህበሩ ላይ እምነት ስለማይኖረው በዚህ ርዕስ የታተመው መጽሐፍ ቅዱስ በማንኛውም ሀገር እንዳይሰራጭ፣ ወደፊትም እንዳይታተም እንዲያደርግ፣ በዚህም የማይስማሙና ስህተቱን የማያርም ከሆነ ግን በየትኛውም የዚህ መጽሐፍ ቅዱስ ማህበር ቅርንጫፍ የሚታተሙ መጽሐፍ ሁሉ ወደ ኢትዮጵያ እንዳይገቡና ህዝቡም እንዳይቀበለው በማንኛውም የሀገሪቱ ክፍል እንዳይሰራጭ በህግ ለማሳገድ መወሰኑን ጥር 6 ቀን 1987 ዓ ም እንደ አውሮፓውያን ዘመን አቆጣጠር ለሚከተሉት ማህበራት አስተላልፏል። ለዓለም መጽሐፍ ቅዱስ ማህበራት በሙሉ፣ ለዓለም አቀፍ የእንግሊዝ መጽሐፍ ቅዱስ ማህበር፣ ለአፍሪካ መጽሐፍ ክርስቲያን ማህበር፣ ለዓለም ሉተራን ፌዴሬሽን። የዓለም መጽሐፍ ቅዱስ ማህበርም ይህ የቅዱስ ሲኖዶስ ውሳኔ እንደደረሰው ጉዳዩ በጣም ጥልቀት ባለው ሁኔታ እንዲመረምርና የሚደርስበትንም ውጤት ወደፊት እንደሚገልጽ በማረጋገጥ ያለውን ምኞት ወይም መጋቢት 12 ቀን 1987 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር ገልጿል። ይህ ማህበር በሚቀጥለው ደብዳቤ ነሐሴ 5 ቀን 1987 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር የትርጉም ኤክስፐርቶች ልዩ ኮሚቴ በትክክል ጉዳዩን እንደመረመረና ከሙሉ ውይይት በኋላም በደረሰበት የውሳኔ ሀሳብ በዕብራይስጥ ኩሽ ተብሎ የተመለከተው መልክ መልክዓ ምድራዊ አካባቢ የዛሬውን ሱዳን ድንበሮች አልፎ ወይ ተሻግሮ የሚሄድ በመሆኑ በተስማማበት መሰረት ኩሽን ወይም ኢትዮጵያን ይዞ መሄድ በትርጓሜ ተቀባይነት ያለው ሆኖ ቢስማማም፣ ነገር ግን ኩሽ ምንም እንኳን የማያሻማ ሆኖ ቢገኝም አቀማመጡ ለብዙዎች አንባቢያን ያልታወቀና ያልተለመደ ስለሆነ ሊመረጥ እንዳልቻለና ምክንያቱም በዕብራይስጥ ኩሽ የዛሬ ኢትዮጵያንና የዛሬ ሱዳንን የሚሸፍን ከግብጽ ደቡብ ያለው አካባቢ ስለሆነ ይህን በግርጌ ማስታወሻ በማስቀመጥ ኢትዮጵያ ትክክለኛ ትርጉሙ መሆኑን ይዞ መሄዱ ተቀባይነት ያለው ስም መሆኑን ለማረጋገጥ ተችሏል። ይህ የውሳኔ ሀሳብ በአሜሪካ መጽሐፍ ቅዱስ ማህበር ዓለም አቀፍ ትርጉም ኮሚቴ ንዑስ ኮሚቴና በአሜሪካን መጽሐፍ ቅዱስ ማህበር የአስተዳዳሪዎች ቦርድ የጋራ ስብሰባ ከተመረመረ በኋላ ወደፊት በሚደረጉት ህትመቶች ኢትዮጵያ የሚለው ስም እንደሚታተም በአንድ በኩል ሲያረጋግጥ፣ በሌላ በኩል የአሁኑ ህትመት ቅጂ ብዛት ያለውና እየተሰራጨም እንደመሆኑ መጠን አዲስ ህትመት ለማድረግ ያለው ቅጂ ተከፋፍሎ እስኪያልቅ ድረስ በርከት ያለ ጊዜ የሚወስድ መሆኑን ገልጿል። በአጠቃላይ ከብዙ ደብዳቤዎችና ያሳብ ለውጦች በኋላ ጉዳዩ ከዚህ መደምደሚያ ላይ መድረሱ በመጠኑም ቢሆን አጥጋቢ ሆኖ ይሰማል። ነገር ግን ከላይ የተመለከትነው ያሳብና የደብዳቤ ለውጥ በመጨረሻ የተደረሰበት ውሳኔ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስና በተተከሱት ማህበራት ጽፈት ቤቶች ማህደሮች መዝገብ ይዞ መገኘቱ ብቻ በቂ ሆኖ አልተገኘም። ምክንያቱም ይህ ትርጉም በብዛት የታተመና ለመላው ክፍላተ ዓለም የተሰራጨ እንደመሆኑ መጠን በሚሊዮን ለሚቆጠሩ አንባቢያን የተሳሳተ የታሪክና የመልካም ምድር ግንዛቤ ያስጨበጠ መሆኑን ለማስረዳት ተጨማሪ ጥረት ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ እስካሁን በተዘረዘሩት ሁኔታዎች መሰረት አንደኛ ኩሽ ወይም ኢትዮጵያ የሚለው የብሉይ ኪዳን ቃል አሻሚ ትርጉም የያዘ ሆኖ መታየት የለበትም። ኩሽ ወይም ኢትዮጵያ የጥንት ታሪክና የመልካ ምድር ሊቃውንት አስተሳሰብንም ጨምሮ በመጽሐፍ ቅዱስ የአካባቢያችን አጠቃላይ ስም ሲሆን ኢትዮጵያዊ ወይም ኢትዮጵያውያንም የአካባቢው ዘራ ትውልድ ስም ሆኖ ነው የሚገኘው ወይም የሚታየው። ሁለተኛ ኩሽ ወይም ኢትዮጵያ ከላይ እንደተነገረው የአካባቢ የጋራ ስም ሆኖ እንደነበረ ይነገር እንጂ ቀስ በቀስ በውስጡ ሌሎች የአካባቢ ስሞች ተከስተዋል። ለምሳሌ ቀደም ብሎ አክሱምን በተጨማሪ ኑቢያን መጥቀስ ይቻላል። ሆኖም ኢትዮጵያ ዘ አክሱም የሚለው አካባቢ የነበረውን ስምና የፖለቲካ ዳር ድንበር ለይቶ ሲቀጥል እንደ ኑቢያ ያሉትን ግን የአካባቢ ስማቸውን በመለወጥ ለምሳሌ ኑቢያ ሱዳን በመባል ልትጠራ ትችላለች። እንግዲህ ኩሽ ወይም ኢትዮጵያ የሚለው ስም በመጽሐፍ ቅዱስ አነጋገር ምንም እንኳን በግብጽ ደቡብ እስከ ህንድ ያለውን አካባቢ ሸፍን እንደነበረ ቢነገርም የበለጠ ጎልቶ የሚታየው የዛሬቱ ኢትዮጵያንና ሱዳንን እንደሚሸፍን ነበር። ስለዚህ ኩሽ ወይም ኢትዮጵያ ተብሎ በሚነገርበት ጊዜ ሱዳንንም እንደሚሸፍን አድርጎ መናገር ትክክለኛ መሆኑ ሲታወቅ ኩሽን በሱዳን ተከቶ ወይም ተርጉሙ መናገር ግን የዛሬዋ ኢትዮጵያን ከጥንት ኢትዮጵያ ውጭ ስለሚያደርጋት የተሳሳተ ግንዛቤ ሆኖ ነው የሚገኘው። እንግዲህ ይህ አይነቱ አመለካከት ኢትዮጵያን ወይም ሱዳንን ማለት ነው ከቅዱሳት መጽሐፍ ትርጓሜ ጋር ተገናዝቦ አይገኝም። በአንድ በኩል ታሪክን ከስር ከመሰረቱ የሚያናጋ ሆኖ ሲገኝ፣ በሌላ በኩል ደግሞ የአንድን ታሪካዊ አገር ህልውና የሚነካ ሆኖ በመገኘቱ በጣም የሚያሳዝንና የሚያሳስብም ነው። ስለዚህ ታሪክን ማዛባት፣ የአገርን ህልውና መንካት፣ ህዝቡንም ከትዝብት ላይ መጣልና በአገር ላይ የጠላትነትን ስሜት መፍጠር ሆኖ ነው የሚታየው። ምናልባት ይህን የመሰለው ሁኔታ የመጽሐፍ ቅዱስ ታሪክ ሀቅነቱን ለቆ አንድ ወይም ሌላ አገር ከሚከተል የፖለቲካ መንፈስ ጋር ተያይዞ ይሆንን የሚል ጥርጣሬ አስከትሏል። ምክንያቱም ለብዙዎች ትርጉም ይህንን መስሎ ከመታየቱ አልፎ ሌላ ምክንያት በጭንቅላት ውስጥ ሊጉላላ አልቻለም። ለ3000 ዓመታት ያህል ከቆየ በኋላ ስለ መጽሐፍ ቅዱስ ቃላትና መልካ ምድር ቅርጽ አዲስ ግንዛቤ ተከስቶ ይሆንን? ለዚህም የሚረዳ ፍንጭ ስላልተመለከተ ውጤቱ የግንዛቤ ለውጥ ሳይሆን የእንቆቅልሽ ዘይቤ ሆኖ ነው የሚታየው። ነገር ግን ይህን የተሳሳተ ትርጉም ለማስተካከል የተሰነዘሩት ሀሳቦች እንደተጠበቁ ሆኖ በአሁኑ ጊዜ ሁለት እህትማማች አገሮች ኢትዮጵያና ሱዳን የየራሳቸው የፖለቲካ ክልልና ስልጣን ይዘው በፍቅርና በሰላም የሚገኙ አገሮች መሆናቸው ግልጽ ነው። ስለዚህ በመጽሐፍ ቅዱስ በታሪክና በመልካ ምድር ሊቃውንት አመለካከት ሁለቱም አገሮች የጋራ ወይም የወል ኢትዮጵያ የሚለው ስም ነበራቸው። ይህ ማለት የቆየ የጋራ ታሪክ የነበራቸው መሆኑ ትክክለኛ ግንዛቤ ለመስጠት እንጂ የአሁኑን የሁለቱ ነታማቸው አገሮች ተጨባጭና የታሪክ ውጤት የሆነውን የፖለቲካ ልኗቸውን ሁኔታ የሚመለከት ጉዳይ ሆኖ ሊተረጎም አይቻልም። የዛሬዋ ኢትዮጵያ የቅዱሳት መጽሐፍት የታሪክና ስነ ጥንት ኢትዮጵያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ ነሐሴ 1982 ዓ.ም ይላል።